ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
አንድ ጊዜ አናቀው ራሳችንን ምናገኘው የሆነ ነገር ተፈጸመን በኋላ ነው እንዴት ይሄ ሆነ ብሎ ይጠይቃሉ ሰዎች። ግን ያ ነገር ከመሆኑ በፊት ይሄ ሰው ራሱን የማንበብ ጠጋ ብሎ ልብ ብሎ የስሜቱን እንቅስቃሴ የልብ ምንነቱን የትንፋሽ አወጣጡን ጭንቅላቱ ላይ የሰነበተውን እሳቤ ልብ ማለት ቢቻል ትናንት ከትናንት ወዲያ ምናልባት ከሳምንት ከሁለት ሳምንት በፊት እነዛ ነገሮች ነበሩ።
ጥቂት ሳምንታት ያስቆጠረውን የአውሮፓውያን አዲስ አመት አስታኮ በቀደመው የራዲዮ መጽሔት በተነሳ አንድ ጥያቄ
ለምን ይሆን ለራስ የሚገባ ቃል ለሌሎች ከምንገባውም በላይ ለመሰበር ቀላል ነው መባሉ ስንል
በተራችን ለዛሬ ቃል ከገባንለት ወግ የተወሰደ ነው።
ኒውሮሳይኮሎጂ እና ክሊኒካል ሳይኮሎጂ የተባሉት የስነ ልቦና ሳይንስ ዘርፎች ባለሙያው ዶክተር ሳሙኤል ወልዴ ናቸው የሰማችኋቸው።
የምሽቱ ሰፊ ዝግጅት ይመለከተዋል።
ናኦሚ ግርማ የ2023 የዩናይትድ ስቴትስ ኮከብ የሴቶች እግር ኳስ ተጫዋች መባሏን ተንተርሶ የተሰናዳ ቅንብርም ይዘናል።
የጥምቀት በዓልን ታሪክ አስመልክቶ የተሰናዳ ቅንብርም አለን።
ንጉሴ አክሊሉ የአዲስ አበባ መስኮት ሲከፈት ይዞት ይቀርባል።
እሁድ ጥር 12/2016 ዓ.ም።
ጤና ይስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ክብራትና ክብራን የራዲዮ መጽሔት ተከታታዮች፣
የፕሮግራሙ አዘጋጅና አቅራቢዎች
አሉላ ከበደና
ቆንጂት ታዬ ነን።
እሁድ ከሆነ ምሽቱ
የራዲዮ መጽሔትም አይደል ሰዓቱ።
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ኢትዮጵያ የባህር በር ለማግኘት ለሶማሌላንድ ነጻነት እውቅና መስጠቱን እንደምታስብበት ማስታወቋን ተከትሎ የግብጽ ፕሬዝዳንት በሶማሊያ ላይ ምንም አይነት ስጋት እንዲኖር እንደማይፈቅዱ እሁድ ዕለት መናገራቸውን ሮይተርስ ዘግቧል። ፕሬዝዳንት አብደል ፈታህ አልሲሲ የሰጡት አስተያየት ከኢትዮጵያ ጋር የሻከረ ግንኙነት ያላት ግብጽ በጉዳዩ ላይ እስካሁን ከሰጠችው አስተያየት እጅግ በጣም ጠንካራው ሲሆን፣ ግብጽ በርካታ ለመረጋጋቶች ባሉበት የአፍሪካ ቀንድ በተፈጠረው አዲስ ውጥረት ውስጥ እጇን ልታስገባ እንደምትችል ያሳየ ነው ተብሏል። ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር በመሆን ጋዜጣዊ መግለጫ የሰጡት ሲሲ ግብጽ ማንም ሶማሊያን እንዲያስፈራራም ሆነ ደህንነቷን አደጋ ላይ እንዲጥል አንፈቅድም ብለዋል። ሲሲ አክለው ግብጽን አትፈታተኑ ወይም ወንድሞቿን አታስፈራሩ፣ በተለይ ደግሞ ጣልቃ እንድንገባ ከጠየቁ ሲሉ መናገራቸውን ሮይተርስ አመልክቷል። ወደብ አልባ የሆነችው ኢትዮጵያ ከሶማሌላንድ ጋር የፈጸመችው ስምምነት ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት እንድትከራይና ለንግድና ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። በምትኩ ኢትዮጵያ ለሶማሌላንድ የነጻ ሀገር እውቅና ልትሰጣት መስማማቷን አስታውቃለች። ሶማሌላንድን የሀገሯ አካል አድርጋ የምትቆጥረው ሶማሊያ ግን ይህን ስምምነት ተቃውማለች። ለኢትዮጵያ የማስተላልፈው መልእክት መሬትን ለመቆጣጠርና ለመያዝ መሞከር ማንም የማይስማማበት ጉዳይ ነው ያሉት አልሲሲ የተሻለው መንገድ በልማት ላይ መተባበር ነበር ብለዋል። በግብፁ መሪ ንግግር ዙሪያ ምላሽ እንዲሰጡ ሮይተርስ የኢትዮጵያ ባለስልጣናትን ቢጠይቅም ወዲያው ምላሽ አልሰጡም። የግብፅ የውጭ ጉዳይ ሚኒስትር ባለፈው ሳምንት ኢትዮጵያ ለቀጠናው አለመረጋጋት ምንጭ ሆናለች ሲሉ የሰጡትን አስተያየት ተከትሎ ግን የኢትዮጵያ የውጭ ጉዳይ ሚኒስትር አስተያየቱ የማይረባ ነው ሲል ምላሽ ሰጥቶ ነበር። በታህሳስ ወር የተካሄደውን አወዛጋቢ ምርጫ አሸንፈው ትላንት ቃለ መሐላ ላይ የፈጸሙት የኮንጎ ፕሬዝዳንት ፊሊክስ ሼኬዲ በሁለተኛው የአምስት ዓመት ስልጣን ዘመናቸው መካከለኛው አፍሪካን አንድ ለማድረግና ግጭት በሚካሄድባቸው ምስራቃዊ የሀገሪቱ ክፍል የሚኖሩ ንጹሐንን ሕይወት ለመጠበቅ ቃል ገብተዋል። በርካታ የሀገር መሪዎች በተገኙበት ቃለ መሐላቸውን ያካሄዱት የ60 ዓመቱ ሲሼኬዲ በኔ ላይ እምነት ጥላችሁ የሰጣችሁኝን የመሪነት ኃላፊነት ተቀብያለሁ። የበለጠ የተዋሃደ ጠንካራና የበለጸገ ኮንጎ እንፈልጋለን ብለዋል። ሲሸኬዲ ለሁለተኛ ጊዜ ተመረጡት 70% በላይ የሆነ ድምጽ በማግኘት አሸንፈው መሆኑን የሀገሪቱ ብሔራዊ ምርጫ ኮሚሽን አስታውቋል። ይሁን እንጂ የተቃዋሚ ፓርቲዎችና ደጋፊዎቻቸው በርካታ ችግሮች የነበሩበት ምርጫ ተአማኒነት የለውም ሲሉ ጥያቄ አንስተው ነበር። የተቃዋሚ ተፎካካሪዎች ደጋፊዎቻቸው የፕሬዝዳንቱን ቃለ መሐላ ተቃውመው እንዲወጡ ጠይቀው ነበር። ቢሆንም ቅዳሜለት ግን ምንም አይነት የተቃውሞ ሰልፍ ሳይካሄድ ቀርቷል። አድማጮች፣ የዜና የሚተላለፈላችሁ ከአሜሪካ ድምጽ ራዲዮ ነው። እስራኤል ቅዳሜለት በሶሪያ ዋና ከተማ ደማስቆ በሚገኝ የኢራን ወታደራዊ ኢላማ ላይ ባደረሰችው ጥቃት ቢያንስ 5 የታህራን አልቃድ ኃይሎች 5 አዛዦች መገደላቸው ተገለጸ። ጥቃቱ አንድ የመኖሪያ ህንጻን ሙሉ ለሙሉ ያወደመ ሲሆን ጥቃት የደረሰባቸው ሁሉም ፍርስራሽ ውስጥ ተቀብረዋል። የሶሪያ ቴሌቪዥንም አንድ ክሬን ከፍርስራሹ ስር ያሉትን አስክሬኖች ለማውጣት ሲሞክር አሳይቷል። እስራኤል በይፋ ጥቃቱን ማካሄዷን ባትገልጽም መቀመጫውን በለንደን ያደረገ የሶሪያ ሰብአዊ መብት ተቋም ውስጥ የሚያገለግሉት ራሚ አብዱል ራህማን እስራኤል ህንጻውን በሮኬት እንደመታችና እንዳወደመች እንደሚያምኑ ለአረብ ሚዲያዎች ተናግረዋል። በተጨማሪም የእስራኤል ንብረት የሆነ ሰው አልባ አውሮፕላን ወይም ድሮን ቅዳሜ ከሰዓት በኋላ በደቡባዊ ሊባኖስ ውስጥ 2 የሂዝቦላ አዛዦች በተሳፈሩበት ተሽከርካሪ ላይ ጥቃት ማድረሱን አንድ የአረብ ሚዲያ ዘግቧል። ጉዳት የደረሰባቸው ሰዎች ማንነታቸውን ለማረጋገጥ ወደ ሆስፒታል መወሰዳቸውም ተዘግቧል። በመጨረሻም እስራኤል ከሶስት ወራት በላይ ባካሄደችው ጦርነት የተገደሉት ፍልስጤማውያን ቁጥር ከ25,000 በላይ ማለፉን በጋዛ የሚገኘው የጤና ሚኒስትር እሁድ ዕለት አስታወቀ። ከስካይ ኒውስ ጋር እሁድ ቃለ መጠይቅ ያደረጉት የእንግሊዝ መከላከያ ሚኒስትር ግራንት ሻፕስ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፍልስጤም መንግስት እንዳይመሰረት ተቃውሞ ማሰማታቸው አሳዛኝ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በበኩላቸው አርብ ዕለት ያስተዳደራቸውን አቋም ሲያስረዱ 2 መንግስታት የመመስረቱ መፍትሄ ሊፈጸም የሚችልበት የተለያየ መንገድ አለ ያሉ ሲሆን የኔታንያሁ መንግስት ግን ይህንን አይቀበልም ሲሉ ተናግረዋል። ይህ በእንዲህ እንዳለ 4ኛ ወሩን ያስቆጠረው ጦርነት በየት አቅጣጫ ይሂድ የሚለው ልዩነት በእስራኤል ካቢኔ ውስጥ እየጨመረ ሲሆን የእስራኤል ጠቅላይ ሚኒስትር በሀገራቸው ውስጥ የሚደረግባቸው ግፊቶችም እያየሉ ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ።
እሁድ ጥር 12 2016 ዓመተ ምህረት
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ውድ የራዲዮ መጽሔት ተከታታዮች።
ለምሽቱ ከተሰናዱ ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየ ነን። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
የትናየት ምኞቴማ የትናየት የፍላጎቴ ምጥቀት እንደ መንኮራኩር መጥቆ ህዋውን እየዳሰሰ ግድቡን እያፈረሰ ተራራን እያፈለሰ ይብላኝ እንጂ ለአካሌ ህሊናዬ እስከሰከሰ የወዲያኛውን ዓለም በመዳፎቹ ዳሰሰ በመዋዕለ እንስሳት እንደ እምንቶች ካኖረው ማስተዋሉን ዝቅ አድርጎ ከአራዊት ከደመረው የህይወት ክፋይ እንዳይደለ ከህይወት ጣዕም ከለየው ጣፋጭ ፍሳሹን አቅርሮ መራር አተላ ከጋተው የሰው አምሳል ሰው እንዳይሆን ከሰዎች ዓለም ገፍቶ በደመ ነፍስ ከሚጓዘው የቦዛ ዓለም ተለይቶ ከነባራዊው ሁኔታ ህሊናዬ የሸሸበት የትየለሌ ርቀቱ የትናየት የትናየት ምኞቴማ የትናየት ሰው ሊያረገኝ ቀጣበት የጠወለገው የተስፋ እስ በምኞት ካቆጠቆጠ የተጣለው መጋረጃ በተስፋ ከተገለጠ የትናየት የትናየት አካሌ የተወሰነ እንጂ በነባራዊው ሂደት 1977 ሶማሊያ ሀዋይ።
ሰዓሊ ቀራጺና ገጣሚ ከበደ ተክላብ የትናየት በሚል ርዕስ በቋጠረቻትና በገዛ አንደበቷ በዘለቀቻት
በሳምንቷ ምርጥ ግጥም ፕሮግራማችንን ጀምረናል። ከበደችን ስለ ግሩም ግጥሟ እናመሰግናለን።
አሁን የመክፈቻዋን ስልት እናስከተል።
ተሰሩ እንደምን አደሩ እንዴት ሰንብተዋል አረ እንዴት አደሩ እኔ እንኳን የጠፋው ወረት ነው ችግሩ ወይዘሮ ተሰሩ እንደምን አደሩ አንቱ ተባልሁበት ባል በመጣ ቁጥር ከጓደኞቼ ጋር ያጀበጀኩኝ ሐውልት እየዞርኩኝ የቀን ሳክስካለሁ እንደ ደጃችሁ መጥተው እስኪያፈርሱ ወይዘሮ ተሰሩ እንደምን አደሩ እኔ እንኳን የጠፋው ወረት ነው ችግሩ Kuma kuma enim kumi kumi wey zaman wey gizi sinta sayid mi qalbe metta kutr zeriya marrech enim malagba usam kuma karrech ጀበጥና መሐሙድ ላይ ወርደን ዳል ይያማተርና ሶስት አንጓ ጨርሰን አራተኛው ገባ እኛም ሳናገባ ወይዘሮ ተሰሩ እንደምን አደሩ እኔ እንኳን የጠፋው ወረት ነው ችግሩ ወይዘሮ ተሰሩ እንደምን አደሩ ሳምኩማ ኩማ እኔም ኩምቤ ኩምቤ ወይ ዘመን ወይ ጊዜ ስንት አሰይድ ምን
ወይዘሮ ተሰሩ የዜማው ርዕስ ነው።
ድምፃዊው አስቻለው ፈጠነ በቅርቡ ለጆሮ ካደረሰው የምርጥ ሙዚቃ አልበም ያገኘናት ናት።
ቆየት ብለን ደግሞ አንድ ሌላ ዜማውን እናደምጣለን።
አሁን ወደ ቀዳሚው ቅንብር እንሻገር።
አውሮፓውያን አዲስ ዓመት መጀመሪያ ዝግጅታችን ቀጠሮ የተሰጠበት ጥያቄ ነው መነሻው። እናም ስለ ቃል ገባንና ይኸው ዛሬ ሞያዊ ትንታኔ ከሚሰጡን እንግዳችን ጋር ይዘነው ተመለስን። አሉላ እንግዳችንን ያወያያቸው አንተነህና ወደ አደረጋችሁት ዘለግ ያለ ቆይታ ተወስደን
መልካም አመሰግናለሁ ቆንጂት። እንግዳችን ሞያና የሚሰሩባቸውን ተቋማት ጨምሮ ራሳቸውን እንዲያስተዋውቁም በመጋበዝ ልጀምር።
መልካም አሉላ፣ አመሰግናለሁ። እናንተንም ማድነቅ ፈልጋለሁ። የገባችሁትን ቃል ጠብቃችሁ በዚህ ፕሮግራም ደግሞ እኔም እንድካፈል እንድሳተፍ ስለጋበዛችሁኝ አመሰግናለሁኝ። ስሜ ሳሙኤል ይባላል። ሳሙኤል ወልዴ ነኝ። አሁን ቴክሳስ ነው ያለሁት። በሙያዬ አሉላ፣ አንተ እንዳልከው ነርቭና ስነ ልቦናን መካከል ያለው ግንኙነትና ልዩነት በማጥናትም እንደዚሁም በዚህ በሁለቱም በኩል የሚጎዱ ሰዎችን በማገዝ በምንፈተን ዋናው ሙያ የሱ ነው። እንደዚሁም በክሊኒካል ሳይኮሎጂ እንደዚሁ ይሰራለሁኝ። ኢትዮጵያም አዲስ አበባ የጤና ኮሌጅ ውስጥ ጥቁር አንበሳ ካሉ የሙያ አጋሮቼ ጋር ሆኜ እዛም በምችለው ሳተፋለሁኝ። በኢስት ኮስት ኦፊስ አለን። እዛ ከአዛውንቶች ጂኦግራፊክ ህክምና ውስጥ በክሊኒካል ዲሬክተር እንደዚሁም ደግሞ ክሊኒካል ፕሮቫይደርም ሆኜ እሰራለሁኝ። አስተማሪም ነኝ። ግራንድ ካኒየን ዩኒቨርሲቲ ግራጁዌት ስኩል ፕሮፌሰር አገለግላለሁኝ። መጽሐፍን በመጽሐፍ ሀሳቦችን ለተጠቃሚዎች ለኢትዮጵያን ለማድረስ የምችለውን ሁሉ አደርጋለሁኝ።
ለትውቁ አመሰግናለሁ ዶክተር ሳሙኤል። ከሙያው በተጨማሪ ቀደም ብለው ጠቀም እንዳደረጉት ደራሲም ኖት። ከመደነጋገር መነጋገር የሚል መጽሐፍ ጽፏል። የእርስ በርስ መግባባትን ወይም ተግባቦት የሚባለውን በሰዎች መካከል ሊኖር የሚገባ ግንኙነት የተመለከተ ብዙ ሀሳቦችን ከሙያው አንጻር የሚመለከቱበት መጽሐፍ ጽፏል። ወደ ውይይታችን ለመዝለቅም ለመግቢያችን ጠቆም እንዳደረግ ነው በቀደመው ፕሮግራማችን ከባልደረባዬ ቆንጅት ታዬ ጋር ለአድማጮች ያስተዋወቅነውንና ለዛሬም ሙያዊ ትንታኔ የሚሰጠን ባለሙያ ለመጋበዝ ቃል በገባ ነው መሰረት ቀደም ሲል ጥያቄውን ያሰማንበትን መልሰን እንስማና ወደ ዝርዝሩ እንዘልቃለን።
ራሳችሁ ቃል ገብታችሁ ታውቁ ይሆን? ብዙዎቻችን ብዙ ጊዜ የማንጠብቀው ያን ለገዛ ራሳችን የገባነውን ቃል ነው ይላሉ አንዳንድ ጥናቶች።
መቼም የአዲስ ዘመን ወግ ነው እና በተለይ ከቀናት በፊት የባተው የአውሮፓውያኑ አዲስ አመት በሚሰላባቸው አገሮች ለምትኖሩ አድማጮቻችን
ጊዜ ጠብቆ የሚገባውንና ነገር ግን ብዙ ጊዜ አይሰምርህም የሚባለውን ይህን ለራስ የሚገባ ቃል የተመለከተ ቅንብር በመጪው የራዲዮ መጽሔት ይዘን እንቀርባለን።
በብዙዎች ሕይወት ላይ ከሚደርሱት እጅግ የከፉ ግፎችና በደሎች አንጻር መከራ ስለበረከተባት ሀገር ምስቅልቅል ያልተለያት ዓለምና ዘመናችን የሚደረግ ውይይት ደግሞ ሌላው ነው።
ዶክተር ሳሙኤል እንደተከታተሉት ሁለት የተለያዩ ጭብጦች ናቸው በጊዜው ያስተዋወቅ ናቸው። ከእርሶ ጋር የምንነጋገርበት ታዲያ የቀደመው የማይጠበቅ ቃል ወይም የሚሰበር ቃል ያልነውን የሚመለከተው ነው። ለውይይታችን እንዲያመች በጥያቄ መልክ ላቅርበው። በቀላሉ ከሚሰበሩት ቃላት ዋናው ለራስ የሚገባው ነው የሚል ድምዳሜ ነው የምንሻው። ይህ ይበልጡን የአውሮፓውያኑን የቀን መቁጠሪያ ካላንደር ለሚከተሉ በልማድ ለራስ ብዙ ቃል የሚገባበት ጊዜ እንደመሆኑ፣ ለመሆኑ ለምን ይሆን ለራስ የሚገባ ቃል ለሌሎች ከምንሰጠው ወይም ከምንገባውም ቃል የበለጠ በቀላሉ የሚሰበር መሆኑ?
ይሄ በጣም ትልቅና አስፈላጊ ጥያቄ ነው። ምናልባት ብዙ ጊዜ ተሰጥቶት መጽሐፉን ተጽፎበት ውይይት ሊካሄድበት የሚገባ ሰፋ ያለ ሀሳብ ነው። ቃል በጣም ከባድ ነው አይደል? ቃል የእምነት ዕዳ ነው የሚል ድሮ ልጆች ሆነን በኢትዮጵያ ቴሌቪዥን ላይ የሚተላለፍ ድራማ ትዝ ይለኛል። ጭውውቱ አክቲንግ ትዝም ባይለኝ ይሄ ቃል በውስጤ ሁልጊዜ ይቀመጣል። ቃል እንግዲህ እንደምናውቀው ማሰሪያ ነው፣ ሰብሳቢ ነው። ቃል የሁለት ሰዎች መካከል ይሁን በራሳችን ባለን ግንኙነት ተግባቦት ላይ አስፈላጊ ነገር ነው እና ብዙ ጊዜ ለሰዎች ቃል ገብተን ለመፈጸም ሁልጊዜም ባንችል የምንችለውን ያህል ለማድረግ ግን እንጠራለን። ወደ እኛ ወደ ራሳችን ግን ሲመጣ ያንን ነገር ላለመፈጸም ወይንም ተግቶ ሄዶ ፍጻሜውን ለመያዝ ላለመሞከር የሚፈጠሩ ችግሮች እና ተጽዕኖዎች፣ ተግዳሮቶች ሲመጡ በቀላሉ ወደ ኋላ የማለት ዝንባሌ አለ እና ይሄ እንግዲህ ብዙ ስነ ልቦናዊ ውስጥ ያሉ ነገሮች አልፈን የመጣንባቸው የህይወት ተሞክሮና ልምዳችን ሁሉ ይያዛል። ከዚህ ጋር ከሰዎችም ጋር ያለን ተግባቦት ይሁን ከራሳችን ጋር ያለን ተግባቦት ፍጻሜው በጎ እንዲሆን ያማረ የሚፋፋ እንዲሆን በመካከል መገበያያው ፍራንኩ መተማመን ነው። ሰዎች ያለውን ቃል ማንጠብቅ ከሆነ ከኛ ጋር ያላቸው ግንኙነት ከጊዜ በኋላ የመነመነ እንደሚሄድ የታወቀ ነው። ምክንያቱም ከቃላችን ውጭ ምናችንን ይጠብቃሉ እና የሚጠብቁት ቃላችን። እንደዚሁ ደግሞ በግልም ቢሆን በራሳችን የራሳችንን ቃል ለማጠፍ የሚቀለን ብዙ ጊዜ ያንን ስለምንረሳ ነው። በእኛም በራሳችን ያለን መተማመን፣ ስለራሳችን ያለን ግንዛቤ፣ ስለራሳችን ያለን ቦታ ተጀምሮ ካለመጨረስ ድግግሞሽ ጋር የተያዘ አንፈን የመጣንበት መንገድ ጀምሮ ያለመጨረስ ጉዞ ካለ ያ ደግሞ የሚወልደው የሚፈጥረው ነገር አለ። ጀምር አልጨርስም ወይንም ጀምር ያለው እኔ ራሴን አውቀዋለሁ ስለማልጨርስ ምን አደቀመኝ ብሎ የመጣው ዝንባሌ አለ ማለት ነው። ከዛ ደግሞ በተጨማሪ ይቀላል። በተለይ በግላችን በሰዎች በምስክር ፊት ካልሆነ ያለው በጽሁፍ የተነበበ ካልሆነ ለብቻችን ያሰብነውን ነገር ለብቻችን የመተው አጋጣሚ በጣም በጣም ትልቅ ነው። ምስክር ወይንም አካውንታብል የሚያደርጉን ሰዎች ካለመኖራቸው የተነሳ በድብቅ የተጀመረ በድብቅ ይቆማል እና ነው። እንደገና ደግሞ ትልቁ ነገር ስናስበው ስንጀምረው በስሌት ያልጀመር ነው። የሚያስከፍለውን ዋጋ የሚጠይቀውን ጊዜ አስበን ተዘጋጅተንበት የምንገባበት ስላልሆነ ትንሽ ተግዳሮት ተገጠመን ቁጥር በእርግፍ አድርጎ ለመተው ቀላል።
በምክንያትነት የሚፈረጅትን አንኳር አንኳር ጭብጦች አንስተዋል። በተለይ ለእንዲህ ያለው ፈተና የሚያጋልጡትን ዶክተር ሳሙኤል ከስነ ልቦና ሳይንስ እይታ አንጻር የሚነሱትንም ጠቃቅሰዋል። የራስን አቅም የሚያሳንሱ ዝቅ የሚያደርጉ የገዛ ጥረትን የሚያደናቅፉ ጠባዮች፣ ከዚህ አንጻር አይነተኞቹ መንስኤዎች ምን ይሆኑ የሚለውንም ለማየት እንድንችል በእንግሊዝኛው አጠራር ኢሞሽናል ኢንተለጀንስ የሚባለው ስሜትን የመቆጣጠር አቅምና መንገዶች የሚመለከተው ከዚህ አንጻር ምን አይነት ሚና ይኖራቸው ይሆን?
ጥሩ ንባብ ያለው ወይም ባለሙያ ካልሆነ እምብዛም የማይታወቅ እንደመሆኑ እግረ መንገዶን ስለምንነቱም ጭምር ዝርዝር አድርገው ቢያስረዱን።
በጣም ጥልቅ ግንኙነት አለው። ኢሞሽናል ኢንተለጀንስ ስሜትን የመግዛት የመቆጣጠር አቅምና እንደዚሁም ቃል ኪዳንን ጠብቆ የመሄድ ችሎታ ግንኙነታቸው ከፍተኛ ነው። ይህንም ስንል ኢሞሽናል ኢንተለጀንስ ስሜት ላይ የመጠበብ አቅም ምን እንደሆነ በትንሹ ብናነሳ፣ ይሄ የስሜት የመጠበብ ክህሎት ራስ ሁለት ታላላቅ ነገሮችን ያዘለ ነው። እነዚህ ሁለት ነገሮች ደግሞ በተግባቦትና በአብሮነት ዙሪያ የሚሽከረከሩ ናቸው። እነዚህ የሁለት ዋና ዋና የተግባቦት ውጤታማነት የሚገነባው የሚጀምረውም የሚጨረሰውም በሰዎች ስሜታቸውን የማወቅ በዛም ዙሪያ ላይ የመጠበብ ችሎታቸው ነው። ይሄ የሁለት ውጤታማ ተግባቦት መሰረት ነው የምለው አንደኛው እኔው ከኔው ጋር ያለኝን የግንኙነት አይነት የማወቅና የመረዳት አቅሜ ኢሞሽናል ኢንተለጀንስ በስሜታዊ መጠበብን ያመለክታል። ሁላችንም መጀመሪያ ራሳችን ከራሳችን ጋር ግንኙነት አለን። እኛው ከራሳችን ጋር ያለን ግንኙነት ምን ይመስላል የሚለውን ጥያቄ እንድንመልስ ያግዘናል። ይሄ በስሜታችን ዙሪያ ያለን እውቀት ከፍ ሲል፣ እኔው ከኔ ጋር ምን አይነት ተግባቦት ነው ያለኝ? እኔ ስለ ራሴ ምንድን ነው የምለው? እየደጋገምኩ የማሰላሰለው ነገር በውስጤ የሚሰለሰለው ነገር ምንድን ነው? አንዳንዴ የቀኑ ብቻ አልበቃ ብሎኝ በህልሜም አልፎ አልፎ እየመጣ የማየው ነገር ምንድን ነው? ይህንን እውቀት ስናገኝ መጀመሪያ የመጀመሪያውን የተግባቦት ቁልፍ አገኘን ማለት ነው። ከሌሎች ጋር ካለን ግንኙነት በፊት የሚቀድመው እኛው ከኛው ጋር ያለን ግንኙነት ነው። ይህንን የማይረዱ ሰዎች ብዙ ጊዜ ራሳቸው ስለ ራሳቸው ውስጥ ለውስጥ የሚጨዋወቱን ጭውውት ማድመጥ የማይችሉ ልብ የማይሉ ሰዎች ምን ስሆን ነው የምደሰተው? ምንድን ነው የሚያስቆጣኝ? ለምንድን ነው አንዳንድ ስሜቶች በውስጥ የሚመጡት? እነዛ ጊዜያት ምን ይመስላሉ? ምክንያቶቹ ምን ይመስላሉ? ከውስጤ የሚፈልቀው ነገሮችን ለማድረግ ቆራጥ የሚያደርገኝ የሚያንቀሳቅሰኝ ምንጩ ምንድን ነው? አንዳንድም የሚያስቆጣኝ ነገር ምንድን ነው የሚለውን ጥያቄ ስንመልስ እኛው ከኛው ጋር ያለንን ግንኙነት ውጤታማ እንዲሆን እናደርጋለን ማለት ነው። እና አንደኛው ይሄ ኢሞሽናል ኢንተለጀንስ ሰዎች ከራሳቸው ጋር ያላቸውን ግንኙነት በውስጣቸውም የሚፍለቀለቀውን የሚያልፈውን የስሜት ከፍታና ዝቅታ የማንበብና የመረዳት ምን እንደሆነም በትክክል አውቆ የመግለጽ አቅም ነው ማለት ነው። አንዳንዴ ምን ይሆናል እንደውም ይህንን ሀሳብ መጽሐፌም ላይ ገልጬዋለሁ፣ ሁላችንም ከራሳችን ጋር እንጨዋወታለን። ያንን ንግግር ግን መስማት የሚችሉ ሰዎች ራሳቸውን በትክክለኛው መንገድ ለማስኬድም የሚችል አቅም አላቸው። የማይችሉ ሰዎች ግን በተፈጥሯቸው ሳይሆን በተግባራቸው በስራቸው ከተገለጠ ነገር በኋላ ነው የሚነቁት። ሰዎች በቃ ብልጭ ያለብኝና እንዲህ አደረኩ የሚሉት ነገር ወይም አልፎ አልፎ ሰይጣኔ መጣብኝና እንደዚህ አደረኩ የሚሉት ነገር የሆነ ከመንፈሳዊ ዓለም የሆነ ነገር ዱብ ብሎ በቃ እንዳስገደዳቸው ራሳቸውን የሚያገኙት ተግባሩን ከፈጸሙ በኋላ ነው። ብዙ ጊዜ ደግሞ እንደዛ አይነት ተግባሮች ይሄ የሚያደራጁ ሳይሆን የሚያፈርሱ የሚኮታኮቱ በግለሰብም እንደዚህ በማህበረሰቢያውን ዙሪያ ነው። እና ይሄ ኢሞሽናል ኢንተሊጀንስ ስሜታዊ መጠበብ ራስን የማወቅ ጉልበት ነው ማለት ነው። ራስን የማንበብ አቅም ነው ማለት ነው።
መልካም ዶክተር ሳሙኤል፣ ይህን በስሜት የመጠበብ ክህሎት በእንግሊዝኛው አጠራሩም ደጋግመን የጠቀስነው ኢሞሽናል ኢንቴሊጀንስ ራስን የማወቅ ራስን በቅጡ የመረዳት ስሜትን የማንበብ አቅም ነው ብለውታል። እስኪ ዘርዘር አድርገው ያስረዱን። እንደው አንዳንድ በምሳሌም ሊነሳ የሚችል ነገር ካለ ጨምረው።
አዎ፣ ምን እየተሰማኝ ነው አሁን በዚህ ጊዜ በውስጤ የሚሰራጨው ስሜትና ሀሳብ ንግግር ምን ይመስላል የሚሉ ሰዎች ብዙ ጊዜ የስሜት ጠበብት ናቸው። የራሳቸውን እውቀት በጣም ከፍ ባለ ደረጃ ይዘውታል ማለት ነው። እና አንዳንዴ ያ ነው እኔ እንዳልኩ መጽሐፉን ላይ ያነሳሁት። ከዛ ትንሽ አንድ እንደ ግጥም ነገር ያልኳት ነገር አለች ከዚህ ዙሪያ ባነሳ። እኔው ከራሴ ከምክሬ ከተቀዳው ቅሬ በእጅ ስጠና ስሞግት ያልተሰነዘረ ጡጫ ስመክት ጥላ ስመትር ስበልት እኔው በራሴ ከራሴ ተነክሼ በገዛ ጥርሴ ተቀፍድጄ በጨለማ ተቆልፌ ውስጥ እርቃኔን ተገፍፌ ጀርባ ስርጤን ተገርፌ ስደናበር እየደጋገምኩ የአንጎሌን ክር እያዳመጥኩ ጥልመት ለብሼ አይቀሬ ነው ማለከሴ ተከስሼ ይላል። እና ይሄ ጠጋ ብሎ ራስን ማዳመጥ ምንድን ነው በአንጎሌ ውስጥ ያለው ክር የሚይዘት ነው የሚጫወተው ምንድን ነው እኔው ራሴ የምለው። እነዛ ነገሮች በጣም አስፈላጊ ነገሮች ናቸው፣ ልብ ልንላቸው ይገባል። እና ከአመጣጣችን የተነሳ ካለፍንበት የህይወት ተጋድሎ ከፍታ ዝቅታ የተነሳ የሚመጡ ነገሮች አሉ። አንዳንዴ ስኬት ኃይለኛ እንደሆነን ጎበዝ እንደሆነን የሚሳካልን የጀመርነው እንደምንጨርስ እንደሆነ እሱን ልንጫወተው እንችላለን። አንዳንዴ ህይወት ደግሞ ስኬት ብቻ አይደለም ቅሌትም አለባትና ድካማችንን ውድቀታችንን እንይዝና እሱን መጫወት ይጀመራል። በአንጎላችን ውስጥ አይሳካልኝም፣ አይሆንልኝም፣ እኔ ባዶ ነኝ፣ ከንቱ ነኝ የሚለው ነገር እየተደጋገመ ሲሄድ እነዚህ የውስጥ ለውስጥ ጉምጉምታዎች የሚፈጥሩት በገሃዱ ዓለም የሚገለጡ ባህሪያት አሉና ኢሞሽናል ይሄ ስሜታዊ ብልጥግና ስሜታዊ ክህሎት ያላቸው ሰዎች ራሳቸውን የማንበብ አቅም አላቸው ማለት ነው። ሁለተኛው ይሄ ኢሞሽናል ኢንተሊጀንስ የሚይዘው ነገር ከሌሎች ጋር ያለንን ግንኙነት ስኬትና አካሄዱን መቃኘት ያስችላል ማለት ነው። እነዚህ በስሜታዊ እውቀት ላይ በዚህ ችሎታ ላይ የተራቀቁ ሰዎች ሌሎችን የማንበባቸው አቅም ከፍተኛ ነው። እንደምታውቀው እዚህ ሀገር ላይ የሚባል ነገር አለ። እኔ እኮ ክፍሉን የማንበብ አቅም አለው ይባላል ማለት ነው። ቦታውን የማንበብ ችሎታ አላት በጣም በዚህ የተካነች ናት እና ይሄ ክህሎትና በዚህ ያልተካኑ ሰዎች ከሌሎች ጋር ያላቸው ግንኙነትና አብሮነት ብዙ ጊዜ እየተበላሸ ነው የሚሆነው እና በትክክል የሌሎችን ስሜት በትክክል የሌሎችን አዝማሚያ ማንበብና መረዳት ስለማይችሉ ቦታውና ጊዜው የማይጠይቀውን ነገር በማለትና በማድረግ እነዛን ሰዎች የበለጠ የማራቅና የማሳዘን ዝንባሌ ነው የሚታይባቸው። ይሄ ኢሞሽናል ኢንተለጀንስ በግል ብቻ እርስ በርስ ባለን ግንኙነት ብቻ ሳይሆን ከሌሎችን ጋር የሌሎችን ገጽታ ማንበብ፣ የሌሎችን ስሜት መረዳት በጊዜውና በሁኔታው አስፈላጊ የሆነውን ነገር ለማድረግ ጆሯቸው፣ ስሜታቸው፣ አይናቸው የተከፈተ ሰዎች ብዙ ጊዜ በማህበረሰባዊ ኑሯቸው ተግባቦታቸው በጣም ፍሎሪሽ የሚያደርጉ የሚያብቡ የሚፈለጉ ብዙ ጊዜ የሚፈለጉ ይሆናሉ ማለት ነው።
ዶክተር ሳሙኤል ቁልፍ ነገሮችን ነው ያነሱት። በተለይ በመጨረሻው ካነሱት አንድ ነጥብ ብንነሳ በጠቅላላ እውቀት በብስለት ባስተዋይነት ከምናየው የተለመደው የሰው ልጅ አእምሮ ልህቀት ከሚለካበት መመዘኛ በተለየ መንገድ የሚታየው የስሜት ክህሎት ከአእምሮ ጤና አንጻርስ እንዴት ይታያል? ቀደም ብለው የዚህ ጥበብ ክህሎት መኖር የቱን ያህል ህይወታችንን ሊያቃና እንደሚችል አንስተዋል። ከእርስ በርስ ግንኙነቱ ባሻገር በራሳችን ህይወት ውስጥ የሚኖረውን ድርሻ በተለያየ መንገድ ተመልክተዋል። ይህንን የስሜት ክህሎት አቅም ማሳደግ ወይም በዚህ የስሜት መብሰል ከፍ ማለት ማደግ የሚቻልባቸው መንገዶች ለአእምሮ ጤና ደህንነት መረጋገጥ የቱን ያህል ያዋጡ ይሆን? እንዴት ነው እነሱ ማዳበር የሚቻለው?
አንዳንዴ በቀላል የሚፈርሰውን ለራስ የሚገባ ቃልና የስሜት መጠበብ ክህሎትን በእንግሊዝኛ አጠራሩ ኢሞሽናል ኢንተለጀንስን አስመልክቶ ከስነ ልቡና ሐኪሙ ከዶክተር ሳሙኤል ወልዴ ጋር የያዝነው ወግ አላበቃም። አሉላ በመጨረሻ ለሰነዘርላቸው ጥያቄ የሚሰጡትን ማብራሪያና ቀሪውን ደግሞ ቆየት ብለን በሁለተኛው አጋማሽ ስርጭታችን ላይ ይዘን እንመለሳለን። ዶክተር ሳሙኤል አብረውን ያመሻሉ። እናንተም አብራችሁን አምሹ።
ናኦሚ ግርማ የ2023 የዩናይትድ ስቴትስ ምርጥ የሴቶች እግር ኳስ ኮከብ ተባለች።
በአሜሪካ የሴቶች እግር ኳስ ቡድን ስመጥር ተከላካይዋ ናኦሚ ግርማ
በቅርቡ የ2023 ምርጥ የሴቶች የእግር ኳስ ኮከብ ተጫዋች ተብላ ተሰይማለች።
ናኦሚ ለዚህ ክብር ስትመረጥ በሴት የእግር ኳስ ፌዴሬሽኑ የ39 ዓመታት ታሪክ ሁለተኛዋ ጥቁር ሴት የእግር ኳስ ተጫዋች መሆኗ ነው።
የ23 ዓመቷ ናኦሚ ዩናይትድ ስቴትስ በ16ኛው ዙር ግጥሚያ ከውድድሩ በወጣችበት ባለፈው የበጋው ዓለም አቀፍ የሴቶች የእግር ኳስ ግጥሚያ በተከላካይነት ተጫውታለች።
ናኦሚ በብሔራዊው የሴቶች እግር ኳስ ሊግ ለሳንዲየጎ ዌብ ቡድንም ትጫወታለች።
እንደ አውሮፓውያን የዘመን አቆጣጠር በ2020 ዓመተ ምህረት የዓመቱ ምርጥ ወጣት ሴት የእግር ኳስ ተጫዋች ሆና መመረጧ ሲታወስ፣ በሁለቱም ዘርፍ በመመረጥ የሚቀድሟት 5 ተጫዋቾች ብቻ ናቸው።
ናኦሚ የዓመቱ ምርጥ የሴቶች እግር ኳስ ኮከብነት መመረጧን ተከትሎ ባወጣችው መግለጫ
ለዚህ ሽልማት በመብቃት የመጀመሪያ ተከላካይ እንዲሁም ሁለተኛ ጥቁር ሴት የእግር ኳስ ተጫዋች በመሆኔ ከፍተኛ ክብር ይሰማኛል፣ አመሰግናለሁ።
ይህ የቡድናችን ግብ ጠባቂዎች ብቻ ሳይሆን የተጫዋቾቹ ሁሉ ብርቱ ስራ ውጤት ነው ስትልም ምስጋናዋን አቅርባለች።
ናኦሚ ግርማ ብዙዎች ወጣቶችን የሚያበረታታ ታሪክ ያላት ወጣት ነች።
እኛም እንኳን ደስ ያለሽ እንላለን።
እንኳን ደስ ያለሽ ናኦሚ። እሷንም ቤተሰቦቿንም አግኝተን ለማነጋገር ጥረታችንን እንቀጥላለን።
በተያያዘ ፍሬ ነገር ታዲያ ናኦሚ ለዚህ ልዩ ክብር የበቃችበትን ለዚህን መሰሉ እውቅና መብቃት
ይልቁንም ደግሞ እንዲህ እሷ እንዳሳካችው ገና በታዳጊ እድሜ እውን ሲሆን
ለራስና ለቤተሰብ ከሚያስገኘው ጥቅም ባላነሰ ለሌሎች የሚደርስም ትልቅ ዋጋ ያለው ነገር ነውና
በተወለደችና ባደገችበት በዩናይትድ ስቴትስ ማህበረሰብ ውስጥ በአርአያነት እንደምትታየው ሁሉ
እዚህ ዩናይትድ ስቴትስ ውስጥ ለሚኖሩ ትውልደ ኢትዮጵያውያንም ሆነ በኢትዮጵያ ላሉ ታዳጊ የሀገሯ ልጆች
አርአያ መሆን የመቻልን እድል ትጠቀምበት ይሆን የሚል ጥያቄ ማንሳታችን አልቀረም። ይሆናል ብለንም ተስፋ እናደርጋለን።
አድማጮች አሁን
የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ ባለፈው የገና በዓል ላይ ባረፈው የራዲዮ መጽሔት እንዳደረገው ሁሉ
ዛሬም በአዲስ አበባው መስኮቱ ከእንግዳው ጋር የጥምቀትን በዓል ታሪክ ይቃኛል። እንከታተልለት።
እንኳን ለብርሃነ ጥምቀቱና ለቃና ዘገሊላው በዓል በሰላም አደረሰን አደረሳችሁ።
እንኳን አብሮ አደረሰን አባቴ አስራት። ልክ በ15 ቀኑ ደግሞ ዛሬ እንዳሉት በጥምቀቱ ማግስት በቃና ዘገሊላው ቀን ተገናኘን። ይሄ ቃና ዘገሊላው በዓል እንግዲህ ራሱን የቻለ በዓል አለው። እስቲ እንደው ባጭሩ እስቲ ታሪኩን አጫውቱን።
የቃና ዘገሊላው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ገቢረ ተአምራት የፈጸመበት ነው። ጥር 11 ቀን ማክሰኞ ዕለት በማይከል ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ
በዮሐንስ እጅ
ዕለቱኑ ወደ ገዳመ ቆሮንቶስ ሄዶ 40 መዓልት 40 ሌሊት ጾመ ጸለየ። ፈታኝ ቀረበ። ፈተናውን በድል አድራጊነት ተወጣ።
እንዴት ፈተና? ምን አይነት ፈተና?
ዲያብሎስ ፈተነው በስስት በፍቅረ ነዋይ በእነኚህ ድል አድርጎታል። እንደ ጢሳቡኖ እንደ ጉማትኖ ካጠገቡ አጥፍቶታል። ከዚህ በኋላ ይህ እንግዲህ ጥር 11 ቀን ገዳመ ቆሮንቶስ ከገባ ሱባኤውን የጨረሰው የካቲት 20 ቀን ቅዳሜ ነው። እሁድ 1፣ ሰኞ 2፣ ማክሰኞ 3። አመሳልስት ዕለት በገሊላ ቃና ከብካብ ኮነ ይላል። በገሊላ ቃና ሰርግ ተጠራ። አንድም እናቱ ናት የተጠራችው። እሷ ዘመድ ስለሆነ ተጠራች። እናትን ጠርቶ ልጅን መተው አይገባምና እሱ ተገኘ ይላሉ ሊቃውንቱ ሲተረጉሙ።
እሺ
አይ እሱ ነው የተጠራው ይሉ። እሱም ቢጠራ እናቱም አልተለየችው። መምህሩን ጠርቶ ደቀ መዛሙርቱን አይተውምና ደቀ መዛሙርቱም አብረው ታድመዋል በሰርጉ ላይ
እያሉ ይተነትኑታል።
አዎ እና በዚያ ላይ ወይን አለቀባቸው ወይን እኮ የላቸውም አለቀባቸው ብላ ብትለው እናቱ አንቺ ሴ ካንቺ ምን አለኝ ጊዜ ገና አልደረሰ በወይን የሚመሰለው ደሜን ለዓለም የምሰጥበት ሰዓት ገና አልደረሰም አለኝ። እሷ የእናት ልመና አንገት አስመልስ ፊት አስቀልስ ነውና እምቢ እንደማይላት ስለምታቅ የሚላችሁን አድርጉ ብላቸዋለች። በስድስት ጋኖች ነበሩ። በዛ ውሃ ሞልተው አቀረቡለት። እሱም ቀይታችሁ ለባለቤቱ ስጡ አለ። ሲቀምሱት ቀድሞ ከነበረው የበለጠ ወይን ሆኖ ተገኘ። በዚያ ሰርገኛው ተደሰተ። ክርስቶስም የመጀመሪያውን ገቢረ ተአምራት በዛ አደረገ። ይህ ሆነው የካቲት 23 ቀን ነው። በሀገራችን ወደ ቀና ቃና ዘገሊላ ወደ የጥር 12 ቀን የተዛወረበት ምክንያት
የካቲት 23
አዎ የኢትዮጵያ ሊቃውንት ናቸው። በዚያን ጊዜ የካቲት 23 የካቲት ሙሉ አብይ ጾም ስለሆነ የንስሐ የሐዘን የለቅሶ ጊዜ ስለሆነ ወደ እግዚአብሔር ምናለቅስበት ኃጢአትም እናዘዝበት ወደ እግዚአብሔር ይቅርታ የምንጠይቅበት ወቅት ስለሆነ ያንን የደስታውን በዓል በዚያ ሰዓት ማክበር ስለማይገባ የውሃን በዓል ውሃውን የዮርዳኖስን ውሃ ቀድሶ ጥምቀታችንን እንዳከበረልን ይህንንም ውሃ ወደ ወይንነት ጥለው ለውጦ ሕይወታችንን ሊያጣፍጥልን ይገባል በሚል የውሃን በዓል ከውሃ ጋር አስታኮ ቢከበር መልካም ነው ብለው ወደ ጥር 12 ያመጡት የኢትዮጵያ ሊቃውንት
ከጥምቀቱ ጋር
አዎ
ከውሃ በዓል ጋር
አዎ።
እንግዲህ ዛሬ ጥር 12 በሌላ በኩል ደግሞ በንጉሠ ነገሥቱ ዘመን የባንዲራ ቀን እየተባለ ይከበር ነበር። የዚህ ታሪክ ባጭሩ እንዴት ነው አባ አስራት ደስታ ገብሩ?
ትክክል ነው። ይሄ በአምስቱ ጣሊያን ወረራ ዘመን ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወደ ጄኔቭ ሄደው ከዚያ በስደት እንግሊዝ ሀገር ይኖሩ ነበር። ከዚያ በእንግሊዝ መንግስት እርዳታ በሱዳን በኩል ወደ ኢትዮጵያ ግዛት ሲገቡ ኢትዮጵያን በሱዳን ድንበር ላይ በኢትዮጵያ ግዛት ውስጥ ማለት ነው
ኦሜድላ
የሚባል ቦታ በዚያ ላይ የመጀመሪያውን የኢትዮጵያ የነጻነት ሰንደቅ ዓላማ የተከሉበት ዕለት ነው ጥር 12 ቀን
ጥር 12 በ1928 እንግዲህ የጠላት ወረራ ዘመን ጊዜ ማለት ነው።
በኋላ በ33 ዓመተ ምህረት
እሱ በኋላ ነው ጦርነቱ ያ ነው ወደ እንግሊዝ ያስኬዳቸው በስደት
አዎ በ33 ዓመተ ምህረት ያን ሰንደቅ ዓላማ ሲቀ ባጠገባቸው እነ ጀነራል ዊንጌት እነ ጨጌ ገብረ ጊዮርጊስ በኋላ ብፁዕ ወቅዱስ አቡነ ባስልዮስ ባጠገባቸው ነበር።
አዎ እዛ ባንዲራው ሲተከል
አዎ ሲተከል
አስታውሳለሁ።
አዎ ከዚያ በኋላ እንግዲህ ሚያዝያ 27 ቀን አዲስ አበባ ገብተን በገነተ ሉል ቤተ መንግስት ሰንደቅ ዓላማውን ሰቅሎ የኢትዮጵያ ነጻነት ታወጀ። የዛን መታሰቢያ በየዓመቱ ጥር 12 ቀን በደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን የካው እዛ ላይ አሁንም አለች ቦታዋ ዶሮዋን ሾላ ነው የሾላ ዛፍ አለ እዛ ላይ ዙፋን ተዘርግቶላቸው አንድ ባንዲራ መስቀያ ነበር። በኋላ በደርግ ጊዜ ይሁን በከዛ በፊት ይሁን ጃድ ተነቀለ ባንዲራ መስቀያ ነበረች። ታቦቱ ከጃን ሜዳ አድሮ ሲመለስ እሳቸው ብሪቲሽ ካውንስል በራፍ ላይ ሆኖ ይቀበሉታል።
እንግሊዝ ኤምባሲው
አዎ እንግሊዝ ኤምባሲ ላይ ይቀበላሉ። ከዛ አጅበው ይመጣሉ በግር አጂው ከቅዱስ ፓትርያርኩ ጋር ሆነ አብረው የተቃወቱ ጥላት ይዞላቸው ይመጣሉ። እዛ ቦታ ላይ ሲደረስ ያ ባንዲራ መስቀያ አለ። እዛ ዙፋናቸውን መንበረ ዳዊት ተደርግቷል። ታቦቱ በስተቀኝ እሳቸው በስተግራ ይቀመጣሉ። ከዛ ልክ እዛ እንደደረሱ ያንን ባንዲራውን ድዛን መታሰቢያ በአንድ ጎን የቅዱስ ጊዮርጊስ በአንድ ጎን አንበሳ ዘውድ አለው እሱ ያለበት ወርቀ ዘውድ ጥብጣብ ያለው እሱም ባንዲራ ይሰቀላል። ልክ እሱ ሲሰቀል የቤተክርስቲያኑ ዶር ሲደወል ህዝቡ እልል ሲል ካህናቱ ሲወር መቼም ዓለም ነበር የምታልፍ። የዛ መታሰቢያ እንደዚያ ይደረግ ነበረ
እና የባንዲራ ቀንም አብሮ
ባንዲራ ቀንም አብሮ ይከበር ነበር። ዛሬም ቢሆን ታቦቱ ከማደሪያው ተመልሶ ወደ ሲገባ እዛች መድረክ ላይ ሳይቆም ወደ ውስጥ አይገባም እስከ ዛሬ ድረስ አሁንም ድረስ ያው ባንዲራው ቀረ እንጂ መቼም ታሪክን የዮሐንስ እያሰብኩ አሁን በጣም ተደስቼ ነበር።
በጣም እንኳን ደስ አለዎት። ዘመናዊ ትምህርት የት ነበር የተከታተሉት አባቴ? ያሳ
በየነ መሬድ ትምህርት ቤት ነው የተማርኩት።
ከዛ
ወደ አስፋውሰን ኮምፕሬንሲቭ ከዛ በኋላም እንግዲህ ያው እድገት በህብረት መጣ ዘመትን።
ከአስፋውሰን ትምህርት ቤት ነው ከሊሴ ነው ከየት ነው የዘመቱት?
ሊሴማ መጀመሪያ ነው። ከበየነ መሬድ በፊት ሊሴ ተምሬያለሁ።
ምን ፈረንሳይኛ?
አዎ።
እሺ ከዛ
የፓርል ፍራንሴ
ፈረንሳይኛ ተምረዋል?
ተምሬያለሁ።
ከዛ ወደ በየነ መሬድ?
አዎ።
እኔም በፈረንሳይኛ ሜርሲ ብዬ አባ አስራትን አመስግኜ በዚህ ሁሉ ሰናበት።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
አንዳንድ ጊዜ በቀላሉ የሚፈርሰውን ለራስ የሚገባ ቃልና የስሜት መጠበብ ክህሎትን በእንግሊዝኛ አጠራሩ ኢሞሽናል ኢንቴሊጀንስ የሚባለውን አስመልክቶ ከስነ ልቦና ሐኪሙ ከዶክተር ሳሙኤል ወልዴ ጋር ወደ ያዝነው ወግ ይሆናል አሁን የምንመለሰው። አሉላ በመጀመሪያው የስርጭታችን አጋማሽ በቆይታቸው መጨረሻ በሰነዘረላቸው ጥያቄ ይጀምራል።
ዶክተር ሳሙኤል በመጨረሻው ካነሱት አንድ ነጥብ እንነሳ። በጠቅላላ አውቀት በብስለት ባስተዋይነት ከመናየው የተለመደው የሰው ልጅ አምሮ ልህቀት ከመለካበት መመዘኛ በተለየ መንገድ የሚታየው የስሜት ክህሎት ከአምሮ ጤና አንጻር እንዴት ይታያል? ቀደም ብለው የዚህ ጥበብ ክህሎት መኖር የቱን ያህል ህይወታችንን ሊያቃና እንደሚችል አንስተዋል። ከእርስ በርስ ግንኙነቱ ባሻገር በራሳችን ህይወት ውስጥ የሚኖረውን ድርሻ በተለያየ መንገድ ተመልክተዋል። ይህንን የስሜት ክህሎት አቅም ማሳደግ ወይም በዚህ የስሜት መብሰል ከፍ ማለት ማደግ የሚቻልባቸው መንገዶች ለአእምሮ ጤና ደህንነት መረጋገጥ የቱን ያህል ያዋጡ ይሆን? እንዴት ነው እነሱን ማዳበር የሚቻለው?
በጣም ዜናው መልካም መልካም ጥያቄ ነው የምጠይቀኝ ያለሁት እና አመሰግናለሁኝ። እነዚህ የስሜት መጠበብ ወይም ክህሎት አለመዳበር የሚያመጣው ጠንቅ አለ። ሰዎች ከሌሎች ጋር የመግባባታቸው አቅም የደከመ በሆነ ቁጥር ሰዎች ራሳቸውን እያገለሉ ያ ማግለል ደግሞ የሚወልደውና የሚፈጥረው የራሱ የሆነ ስነ ልቦና ጦስ አለው። ተፈላጊ እንዳልሆኑ ስለሚያዩ ወደ ኋላ የማፈግፈግ ስለሚኖር በህይወታቸው ሊሄዱበት ከሚገባ ፍጥነት መቀነስ ብቻ ሳይሆን ከሚደርሱበትም ቦታ ያጎላቸዋል። እና ሰዎች በተፈጥሯችን ከሌሎች ጋር ነው እንድንኖር የተፈጠረ ነው። በስራም ቦታ ይሆን በቤተሰብም ይሆን ሲጠቀስና ሲጓደን የሚያመጣው የስነ ልቦና ቀውስ በጣም ከፍተኛ ነው። ማድረግ አለ፣ ከሌሎች ጋር ራስን እያወዳደሩ ወደ ኋላ ራስን መጎተት አለ። ከዚህ ጋር የሚመጡት ድባቴዎች አሉ፣ እንደዚሁም የመንፈስ መጨነቅ ፍርሃት ይመጣል። ስለዚህ ብዙ ጠንቅ አለው ማለት ነው። በዚህ በስሜት ቀት ላይ ራስን አለማሳደግ ወይንም ያላደገ ሲሆን የሚያመጣው ቀውስ ቀላል አይደለም። ሰዎች ባፈገፈጉ ቁጥር፣ ወደ ኋላ ባሉ ቁጥር ራሳቸውን ማህበረሰቡ ግንኙነት ተግባቦቶች ሊሄዱና ሊኖሩ ከሚገባቸው ቦታ ወደ ኋላ በጎተቱ መጠን ጤና ነው የሚያጡት፣ ሰላም ነው የሚያጡት። እነዚህ ደግሞ በሳይንሱ እንደምናውቀው ኢሞሽናል የሆኑ ስሜታዊ የሆኑ ግድፈቶች አካላዊ ወደ ሆነው የጤና ማጣት ውስጥም ይከታሉ። በተለይ ይሄ አሁን ባለፉት 20-25 ዓመታት በጣም በግልጽ እየመጣ እያወቅ ነው ያለ ነገር ነው። አንዳንዴ ከአካል ጋር የተያያዘ የጤና ግድፈት ምክንያት እንኳ ባይኖር እነዚህ ከድባቴው ጋር፣ ከሐዘኑ ጋር፣ ከጭንቀቱ ጋር፣ ከፍርሃት ጋር በተያያዘ ምክንያት የሰውነት በሽታን የመከላከል አቅም ይሄ ኢሚዩን ሲስተም በጣም ስለሚያላሽቅ በጣም ስለሚያደግ እነዚህ ሰዎች ለሌላውን በሽታ በቀላሉ የተጋለጡ ይሆናሉ። ኢንፌክሽስ ስለሆነ ነገር ይሄ በአየሩ ላይ ለሚተላለፍ እንደዚሁም ደግሞ በደም ብዛት ቢሆን ዲጀስቲቭሊ ከዛ ጋር በተያያዘ ነገር ከልብ ህመም ጋር እንደዚሁም በጣም አደገኛ ከሆነ ከራስ ምታት ጋር የሚሰቃዩ ሰዎች በአብዛኛው አካላዊ የሆነ ጤና እንዲጠፋ የሚያደርግ ግድፈት ያላቸው ሳይሆኑ እነዚህ ስነ ልቦናዊ ተጽዕኖዎች የሚያመጧቸው ህመሞች ናቸው። አሁን ጥናትም ደጋግሞ እንደሚያሳየን ስለዚህ ይሄ ኢንተሊጀንስ ማጣት በስሜታዊ መጠበብ አለመቻል ከማህበረሰባዊ ኑሮ ውጤታማነት ማጉደል ብቻ ሳይሆን ሰዎች ራሳቸውን ወደ ኋላ የጎተቱ ሰዎች በስነ ልቦና መታመም ብቻ ሳይሆን አካላዊም ወደ ሆነው ህመም ውስጥ ያስገባቸዋል ማለት ነው። ስለዚህ ግንኙነቱ በጣም ከፍተኛ ነው። ከስሜት የሚወጣ ሰው የለም አይደለም። ሁላችንም ያንን ብናወጣ እኔ አንዳንድ ጊዜ ሰዎች ከኔ ስሜታዊ ነው ይላሉ፣ ከኔ ደግሞ ምንም ስሜት የለውም ይላሉ። እኔ ከሁለቱ ስሜታዊ ስጡኝ ነው ምለው። ምክንያቱም አትሊስት እነሱን ማገዝ ይቻላል። እነዚህ ስሜት የሌላቸው ገለው ማያዝኑ ማያለቅሱ የፈለገ ወንጀል ሰርተው ምንም የማይመስላቸው ሰዎች እንደምታውቀው ሌላ ስፔክትረም ነው እሱ። ስለዚህ ውስጥ ስንፈጠር ሰውነታችን ማንነት አንዱ ስሜታዊነት ነው እና እሱን እየገሩ ክለኛውን እያጎሉ ሌላውን እየቀነሱ ያንን ማስተካከል ሌላ እሱ ይሻላል እና በጣም ይሄ ስሜት ለህቀት እና የማህበረሰባዊ ስኬት እንደዚሁም ግለሰባዊ የሆነው መላቅ በጣም ግንኙነት አላቸው።
የህይወት የእድሜን ቆይታ ትርጉም እንዲኖረው የሚያደርጉ ሚኮሮክሩ ሳቢዎች ጭምር ነው የዳሰሱት። ብዙ ጊዜ ባልተዛመደም ሁኔታ የማነሳው የመጨረሻ ጥያቄ ላንሳለሁ ዶክተር ሳሙኤል፣ በዚህ ሁሉ ትርምስ ውስጥ ኖር ያለው ማለት የሚያስችሉት ነገሮች ምንድን ናቸው? ጥሩ ስራ መስራት፣ ጥሩ ገቢ ማግኘት፣ ጥሩ ቤተሰብ በሚቻለ ያህል መመስረት ባሻገር አንድ ሰው ኖር ያለው የሚያስብሉት ነገሮች ምንድን ናቸው? በህይወታችን እንደ ሰው ኖረን ማረግ ከምንፈልጋቸው ነገሮች፣ የተሟላ የህይወት እርካታ ከምንላቸው ነገሮች ጋር እንዴት እናዛምድ? ያንንስ የህይወት እርካታ ለማግኘት ምን ማድረግ አለበት አንድ ሰው?
ይህ እንግዲህ የእያንዳንዱ የሰው የሚሰጠው ዋጋ፣ የህይወት ጉዞ ጥሪ ምንድን ነው የሚለውን ስንመልስ ምንመልሰው ይመስለኛል ሁላችንም ምንድን ነው የተፈጠርኩለት ምኖርለት አላማ የሚለው ነገር መመለስ አለበት። አለዛ ትርጉም ያለው ኑሮ ስለማንኖር። አንዳንድ ሰዎች በቆይታ ይደርሳሉ ወደዚህ ጥያቄ። አንዳንዶች ደግሞ የጎበዙ ቀድመውም ሲነሱ ይህን ጥያቄ ይዘው ይነሳሉ እና ያላቸውን እድሜ ከራሳቸው ውጭ በመኖር ለሌሎች የህይወት ስኬት ምክንያት ሆነው ያልፋሉ። በኛ በሙያው አብርሃም ማስሎ የመሰሉ ሰዎች የሚያነሷቸው ሀሳቦች አሉ። ወደዚህ ትልቅ ወደ ሆነው ሌሎችን ተኮር ወደ ሆነው ጥያቄ የህይወት ጥሪ ውስጥ ለመግባት የሚሟሉ ትናንሽ ነገሮች አሉ ነው የሚለው። እኔ ብዙ ትንሽም እዚህ ላይ ጽፌ ያለሁኝ እሱ የሚለው ነገር ትክክል የማይሆንባቸው ጊዜያት አሉ። አንዳንዴ የራሳቸው የሚበሉትና የሚጠጡት ሳያገኙ ለሌሎች የኖሩ ያለፉ ሰዎች የምናውቃቸው ብዙ አሉ። በድህነት ከድህነት ውስጥ ሳይወጡ ትልቅ የሚባለውን አስተሳሰብ ምልአት ውስጥ የደረሱ እሱ እንደሚለው በቃ የመጨረሻው ደረጃ ላይ የደረሱ ሰዎችም አሉ እንደየባህሉ። ግን ምንድን ነው ይህንን ፍጹም የሆነ ሳክሪፊሻል ለሌሎች መስዋዕት ሆነ የመኖር ኑሮ የህይወት ትርጉም አድርገው የተነሱ ሰዎች ፍጻሜያቸውም እንደዚህ እንደጣፈጠ ነው የሚያልፉት ማስሎ ብቻ ሳይሆን የሚለው። ይሄ ግን ካልሆነ ይላል ኤሪክሰን፣ በእድሜ አመሻሽ ላይ ወደ ኋላ ሰዎች ሲቃኙ የሚያዩት ነገር የህይወታቸው ያልተሳካ የግል ሩጫቸውን ጀምረው ያልጨረሱትን ነገር የሚያዩ ስለሚሆኑ አንዳንዶች የሽምግልናቸው የሀዘን ዘመን ይሆናል ይላሉ እና ሌሎች ግን በትክክለኛው መንገድ በየደረጃው ከራሳቸው አልፈው ለሌሎች በመኖር ለሌሎች ህይወታቸውን፣ እውቀታቸውን፣ አቅማቸውን ያላቸውንም አቅራቦት አድርገው የሚያልፉ ሰዎች ወደኋላ ህይወታቸውን ሲቃኙ በሽምግልና ዘመናቸው በደስታ እና ፉልፊልድ በሆነ ምልአት ባለበት ሁኔታ ማለፍ ይችላሉ እና የኑሯችን ደረጃ የመጣንበት ባህላዊ እንደዚሁም አኗኗራዊ ድርጊቶችን ቢወስኑት በመጨረሻ ይሄ ስነ ልቦናዊ ውጤትና መሳካት ውስጥ የሚገቡ ሰዎች ለሌሎች አካፈልኩኝ፣ ለሌሎችም ያለኝን ነገር ሰጠሁኝ፣ በእኔው ጉዳይ ብቻ ስሽከረከር እድሜ አላነፈም የሚሉ ሰዎች ናቸው እነዛ ሰዎች እና ያ ጥያቄ ችን በዝግታ ሁላችንም ልንጠይቀው የሚገባ ነገር ነው። አንዳንድ ጊዜ ከህይወት ሩጫ ካለን ውክቢያ ከምናልፍበት በዘመናችን ውስጥ ከምንሄድበት ነገር የተነሳ ልባንለውም እንጂ የኔ የመኖሬም የመሞቴም ትርጉም ምንድን ነው ብለን መጠየቅ አለብን። አንድ በጣም ሁልጊዜ ማስታውሰው የማርቲን ዶክተር ማርቲን ሉተር ጥቅስ አለ። ሰዎች ይላል የሚኖሩ የሚሞቱለትን አላማ በግልጽ ካላገኙት ለመኖር እንኳ ብቁ አይደሉም ይላል። ብዙ ጊዜ የምንደክምለት ነገር ልንኖርለት ምንፈልገው እንጂ ልንሞትለት ምንፈልገው ነገር አይደለም። ግን እነዚህ በሞትለትም በቃ ለዚህ ጉዳይ ህይወቴን ሰዋለሁ የምንላቸው እነዛ ነገሮች ደግሞ ከኛ ውጪ የሆኑ ነገሮች ናቸው። ከኔ ከቀኑ ኑሬ ውጪ የሆነ ሌሎችን ያዘለ ነገን ተነጎዳያን ያመላከተ ጉዳይ ሲሆን ነው። ብዙ ጊዜ በቃ ልሙት ለዚህ ዓላማ እኔ ሞቼ ሌሎች ቢኖሩ፣ ሌሎች ቢደምቁበት፣ ሌሎች ቢቀብሩበት፣ ሌሎች ቢሳኩለት የሚያሰኝ ነገሮች ስንገባ ያ ትልቅ ነገር ነው። እና ለዛ ብዙ ጊዜ ደስ ይለኛል። ያንን ጥቅስ ሳነበይ የኔ ታናሽ ወንድሜ ማርቲን ሉተር ዶክትሬት ሲማር ዛ ቦስተን ይኖርበት የነበረበት ቤት ነበር የሚኖረው። በታሪክ አጋጣሚ እና ስንጠይቀው ሲሄድ ከስዕሉ ከማርቲን ሉተር ስዕል ስም ጥቅስ አለች እና ሁሌ ብዙ አሰላስላለሁኝ። ልሙትለት የምንለው ነገር በቃ እኔ ህይወቴን ሰጥለታለሁ የምንለው ነገር ከኛ ውጭ ለሆነ ነገር ነው። የሌሎችን ተስፋና የህይወት አቅጣጫ ቢቀይር ለምንለው ነገር ነው። እና ቀስ እያለን ወደዛ መግባታችን አይቀርም። እና ያንን ለማድረግ ደግሞ አሁንም ያው የስሜት ልቀት የተባባል ነው። ምንድን ነው አእምሮዬን ሀሳቤን የሚገዛ ቀን የምነሳለት ማታ ደግሞ በህልም የሚመጣብኝ ነገር ድግግሞሹ ምንድን ነው? ያ ካልሆነ ደግሞ ራስን ማሰልጠን ይቻላል። እና በትንሹም ደግሞ መጀመር ይቻላል። ያለንን በጥቂቱ ማካፈል ኦኬ፣ ያለኝ ይሄ የሌለው ሰው ማን ነው? እውቀት ሊሆን ይችላል፣ ጊዜ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስሜትም ሊሆን ይችላል። አንዳንዴ ያዘኑ ሰዎች ጋር ሄደው ሀዘናቸውን ሀዘን ውጡ ለማለት ሳይሆን አብሯቸው ለመቀመጥ፣ አብሯቸው ለማዘን ያንን ያንን በማድረግ በትንሹ እየተጀመረ የሚያድግ ነገር ነው። እና ብዙ ጊዜ ያለንበት ውጥንቅጥ ራስን ለማሻሻል እና ለማዳን የሚደረገው ሩጫ ያስረሳዋል። እና ልብ እያለን ግን ስንጠይቅ ወደዚህ መምጣታችን አይቀርም።
መልካም። እርስዎ በጥልቀት ሄደው የገመገሙት የህይወትን ትርጓሜ መለስ ብሎ ማየቱ አይቀርምና አሁን ባለንበት ምናልባትም ለውጦች ልናደርግ በምንችልበት ሁኔታ ውስጥ ሆነን ያን ጥያቄ መጠየቃችን ለሁላችንም የሚረዳ ነውና ዶክተር ሳሙኤል በርካታ ጉዳዮችን የዳሰሰ ውይይት ነው ያደረግነው። ውይይታችን ይቀጥላል። የነርቭ ወይም ኒውሮሎጂ ስልንቦና እና የህክምና ስልንቦና የሚባለው ክሊኒካል ሳይኮሎጂ ባለሙያ እንዲሁም ደራሲ ለሰጡን ማብራሪያ ለጊዜው አመሰግናለሁ። ቃል እንደገባሁት ግን በሌላ ሙያውን በሚጠይቁ እንዲሁም ደግሞ የስነ ጽሁፍ ስራዎቹን በሚመለከቱ ርዕሰ ጉዳዮች መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
እኔም አመሰግናለሁ አሉላ። መልካም ጊዜ።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳ ነውን በዚሁ መቋጨታችን ነው።
ለተሳትፏችሁ የኢሜል አድራሻችንን ለማስታወስ horn@voanews.com፣
የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው።
አሁን የቀረን
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን በዚሁ ተሰናበትን።
ሰላም።